የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ማንም አካል በዚህ አልስማማም ብሎ ሊያፈነግጥ የማይችልበት ነው።
የተወካዮች ምክር ቤት ምርጫን በተመለከተ የተቀመጡ ሶስት አንቀጾች ላይ የህገ መንግስት ትርጓሜ እንዲሰጥ የቀረበውን የውሳኔ ሐሳብ በዛሬው ዕለት አጽድቋል። ለመሆኑ ህገ መንግስታዊ ትርጓሜ ምን ማለት ነው? ቀደም ብለን የሰማናቸው ህገ መንግስታዊ ህግ አጥኚ አቶ እንዳልካቸው ገረመው ቆየት ብለው ያብራሩልናል።
ህብረተሰባችን ደግሞ ይበልጥ እንዲደርስ በማሰብ ደግሞ በተለያዩ በሎካል ቋንቋዎች በአማርኛ፣ በትግርኛ፣ በኦሮምኛ እና በሶማሊኛ ተተርጉሞ እዛው ዌብሳይት ላይ
ማህሌት ቆንጅት ሰለሞን ኮቪድ-19ን የሚመለከቱ መረጃዎችን የሚያደራጅና የሚያጋራ በይነ መረብ መስራች ናት። አብራን ታመሻለች። ሌሎች ተጨማሪ ጉዳዮችንም እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የኢትዮጵያ የጤና ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ ባወጣው መግለጫ መሰረት በኮቪድ-19 የሞቱ ሰዎች ቁጥር 4 መድረሱን አስታውቋል። በዛሬው ዕለት የሞቱት ግለሰብ የ75 ዓመት ሴት አዛውንት ሲሆኑ ምንም አይነት በቫይረሱ የተያዘ ሰው ጋር ንክኪ የሌላቸውና የመተንፈስ ችግር አጋጥሟቸው በአዲስ አበባ ጤና ተቋም ውስጥ ሲመረመሩ የነበሩ መሆኑንም አክሎ አስታውቋል። ባለፉት 24 ሰዓታት ውስጥ በተደረጉ 1047 የላብራቶሪ ምርመራዎች ውስጥ 5 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን በዛሬው ዕለት ቫይረሱ ከተገኘባቸው 5 ግለሰቦች መካከልም 3 ሴቶች ምንም አይነት የጉዞ ታሪክ እንደሌላቸው ተገልጿል። ከሶስቱ ግለሰቦች አንደኛዋ ታማሚ ሟቿ ግለሰብ እንደሆኑም ነው የተገለጸው። ቀሪዎቹ 2 ወንዶች ደግሞ በአፋር ክልል ነዋሪ የሆኑና ከጅቡቲ ተመልሰው በአፋር አስገዳጅ ለይቶ ማቆያ ውስጥ ያሉ መሆናቸውን ጤና ሚኒስቴሩ አክሎ አስታውቃል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 145 ደርሷል። እስካሁን ድረስ 25135 ሰዎችም የላብራቶሪ ምርመራ እንደተደረገላቸውም ታውቋል። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት የምርጫ ጊዜውን ለማራዘም ለቀረበው ጥያቄ የሕገ መንግስት ትርጉም እንዲሰጠው በአብላጫ ድምፅ ወሰነ። ውሳኔው ሕገ መንግስቱን የጣሰ ነው ሲሉ አንዳንድ የምክር ቤቱ አባላት ሲከራከሩ፣ በተቃራኒው የድጋፍ ሀሳባቸውን የሰጡም ነበሩ። ከሕግ ምሁራንም የተለየ አስተያየት የነበራቸው አልጠፉም። አንዳንድ የፖለቲካ ፓርቲዎች ደግሞ ከሂደቱ ተገልለናል ሲሉም አማረዋል። ዘገባውን ያደረሰን መለስካቸው አመሃ ነው። አድማጮች፣ የዚህን ዘገባ ዝርዝር በምሽቱ የመጽሔት ፕሮግራማችን ላይ ይጠብቁ። የህወሓት ስራ አስፈጻሚ ኮሚቴ በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ በትግራይ ክልል ምርጫ ለማካሄድ ዝግጅቶች እንዲደረጉ ውሳኔ አስተላለፈ። ኮሚቴው ይህንን የወሰነው ሚያዝያ 23 እስከ 25 ቀን 2012 ዓ.ም ያደረገውን ስብሰባ ተከትሎ በትላንትናው ዕለት ባወጣው መግለጫ እንዳሳወቀው ሀገሪቱን ከችግር ለማውጣት በማለት መድረክ እንዲዘጋጅም ጠይቋል። በጉዳዩ ላይ ብልጽግና ፓርቲ በሰጠው ምላሽ ምርጫ በክልል ደረጃ ማካሄድ ኢ ህገ መንግስታዊ ነው ብሏል። የምርጫ ቦርድ በበኩሉ በኢትዮጵያ በማናቸውም አካባቢ የሚካሄዱ ምርጫዎችን የመምራትና የማስፈጸም ስልጣን ያለው ቦርዱ ብቻ ነው በማለት ምላሽ ሰጥቷል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። የ2012 ዓ.ም የኢትዮጵያ እግር ኳስ ሁሉም ሊግ ጨዋታዎች ተሰረዙ። የኢትዮጵያ እግር ኳስ ፌዴሬሽን ይህንን ውሳኔ ያስተላለፈው ስፖርታዊ ውድድሮችን ለማከናወን የሚያበቃ ሁኔታ በሀገሪቱ ውስጥ ባለመኖሩ እንደሆነ አስታውቋል። ዘገባው የግርማቸው ከበደ ነው። የኮቪድ-19 ወረርሽኝን ለመከላከል ያግዝ ዘንድ የተለያዩ ተቋማት ለበሽታው ክትባት ለማግኘት ሩጫ ላይ ናቸው። በዋነኝነት በቻይና፣ በአሜሪካ፣ በእንግሊዝና በጀርመን ባሉ የምርምር ተቋማት ውስጥ ያሉ ባለሙያዎች የተለያዩ ደረጃዎችን አልፈው አሁን በሰዎች ላይ ሙከራ እያደረጉ እንደሆነ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ በዓመቱ መጨረሻ ላይ በመቶ ሚሊዮኖች የሚቆጠር ክትባት እንዲመረት ትዕዛዝ እንደሰጠ ታውቋል። ሆኖም ባለሙያዎች እንደዚህ በፍጥነት የተሰራ ክትባት በቂ ጥናት ስለማይደረግበት አደጋ እንዳለው ካሁኑ ስጋታቸውን ጠቁመዋል። የዩናይትድ ስቴትስ መንግስት ከሁለት የክትባት አምራች ድርጅቶች ጋር $1 ቢሊዮን ስምምነት ያደረገ ሲሆን የክትባቶቹን ውጤታማነት ለመፈተሽ ግን ወራት ሊፈጅ እንደሚችል ነው የተገለጸው። የአሜሪካ የፌዴራል የድንገተኛ አደጋዎች መቆጣጠሪያ ኤጀንሲ ያወጣውና ሰኞ ዕለት በኒውዮርክ ታይምስ የታተመው መረጃ በኮቪድ-19 አማካኝነት በአሜሪካ በየዕለቱ ለህልፈት የሚዳረጉ ዜጎች ቁጥር በሰኔ ወር አጋማሽ ላይ አሁን ካለበት በ1750 ወደ 3000 ሊጠጋ እንደሚችል አስታውቋል። በተመሳሳይም ከዚህ ቀደም በዋይት ሃውስ አገልግሎት ላይ ውሎ የነበረው የትንበያ ሞዴል እንደታየው በኮቪድ-19 አማካኝነት የሚከሰተው ህልፈት እስከ ነሐሴ ወር እንደሚቀጥልም ታይቷል። በዋሽንግተን የህክምና ትምህርት ቤት ያሉ ባለሙያዎች ደግሞ ከ134000 በላይ ሰዎች እስከ ነሐሴ አጋማሽ ድረስ ለህልፈት እንደሚዳረጉ ተንብየዋል። በተለይም በቅርቡ በተለያዩ ግዛቶች የማህበራዊ መራራቅ ፖሊሲ እየቀሩ መሄዳቸውን ተከትሎና የንግድ ድርጅቶችና የመዝናኛ ቦታዎች ወደ ቀድሞ ስራቸው መመለሳቸውን ተከትሎ ቫይረሱ ከፍተኛ የሆነ ስርጭትና ጉዳት እንደሚያደርስ ይጠበቃል። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በዚህ ባለንበት ክፍለ ዘመን መረጃ በሀገራትም ሆነ በግለሰቦች የዕለት ተዕለት እንቅስቃሴ አኗኗር ላይ ያለው ሚና ቸል የማይባል ሀቅ ነው። ይሁንና የመረጃዎች ጥራት፣ ጊዜያዊነት፣ ሀቀኝነትና አቀራረብ በራሱ ለተጠቃሚው ወሳኝ ነገር ነው። የኢትዮጵያ የጤና መረጃ የተሰኘ እነዚህን ሁሉ ያገናዘበ ድረገጽ ከሰሞኑ ተከፍቷል። የድረገጹ መስራች መሐሌት ቆንጂት ሰለሞን በዚህ በዩናይትድ ስቴትስ ውስጥ በሜሪላንድ ግዛት የጤና ቢሮ ውስጥ ትሰራለች። የህብረተሰብ ሳይንስና የጤና መረጃ ባለሙያም ናት።
እንደ ዋዛ የተጀመረው ይህ ገጽ ወደ ድረገጽነት ከፍ ብሎ ሰሞኑን የኢትዮጵያ የጤና ዳታ በሚል ይፋ ሆኗል። ድረገጹ ከጤና ጥበቃ ሚኒስቴር፣ ከኢትዮጵያ ህብረተሰብ ሳይንስ፣ ከዓለም የጤና ድርጅትና እንዲሁም ከጆን ሆፕኪንስ ዩኒቨርሲቲና ከሌሎች ተአማኒ የመረጃ ምንጮች በየዕለቱ የሚወጡ መረጃዎች በአንድ ላይ ተጠናቅረው ከእንግሊዝኛ በተጨማሪ በአራት የተለያዩ የሀገሪቱ ቋንቋዎች ይቀርቡበታል።
የመጀመሪያው ኬዝ ኢትዮጵያ ውስጥ የተገኘው ማርች 10 ነበረ። የዛን ቀን ጀምሮ እስከ የሚቀጥሉት 2-3 ቀናት ውስጥ 5 ኬዝ እንደዚህ እያለ የጤና ሚኒስቴር ትዊተር ገጻቸው ላይ ሪፖርት ያደርጉ ነበረ። ከሆነ ጊዜ በኋላ ልክ ወደ ማርች 19 አካባቢ ሲል ዘንደር ለመከታተል አስቸጋሪ ሆነ። ምክንያቱም የሆነ በፒክቸር በኢሜጅ ነገር ላይ ነው ፒክ የሚደረገው። ከዛ በኋላ ደግሞ እንደዚህ ድምሩን ማወቅ በጣም አስቸጋሪ ነበር። ይህ እንግዲህ አሁን በተለይ ብዙ ነገር አሻሽለዋል። ግን ይሄ መጀመሪያ ላይ በነበረው የሪፖርቲንግ ስትራቴጂያቸውን እሱን ሀይላይት ለማድረግ ነው። በዛን ወቅት ምንድን ነው እኔ ለራሴ ብዬን የጀመርኩት የነበረው ለራሴ ለመከታተል፣ ያው ስራዬም ወደ ከዛው ጋር የተገናኘ ስለሆነ ስፕሬድሺት ላይ እንደዚህ እየሰበሰብኩኝ እንትን ነበር። ከዛ በኋላ ግን ያው ከኔም በተጨማሪ ሌላም ሰው ይሄን መረጃ ሊፈልገው ይችላል በሚል የተለያዩ ሶፍትዌሮች ታብሎ የሚባል ሶፍትዌር ተጠቅሜ ዳሽቦርድ ክሬት አደረኩኝ ማለት ነው። ከዛ በኋላ ነው በጣም ኢቮልቭ ያደረገው። ብዙ ሰው ያው ኢንተረስትድ ሲሆን ይሄን ነገር ሜቢ ሌሎች ተጨማሪ ዳታዎችም ስለ ጉዳዩ በደንብ ለመረዳት የሚያግዙ ሌሎች ለምሳሌ የጤና ተቋማት በኢትዮጵያ ውስጥ ያሉት ምናክል ናቸው፣ በየክልሉ የሚገኙት ምናክል ናቸው፣ የፖፕሌሽናችን በእድሜ ሲከፋፈል ምን ይመስላል፣ እነዚህን ነገሮች ያው ለዚህ አይነት ለፓንደሚክ አስፈላጊ የሆኑ ሰፕሊመንታል ዳታዎች ናቸው እና እሱን ለምን አልጨምርበትም በሚል ወደ እሱን ደግሞ አካተትኩበት። ለህብረተሰባችን ደግሞ ይበልጥ እንዲደርስ በማሰብ ደግሞ በተለያዩ በሎካል ቋንቋዎች በአማርኛ፣ በትግርኛ፣ በኦሮምኛ እና በሶማልኛ ያንኑ ዳሽቦርድ ተተርጉሞ እዛው ዌብሳይት ላይ አደረግነው። ይህንን ያደረግነው እንግዲህ ያው ብዙ ሰው ይህንን በትራንስሌሽን የረዱኝ ልጆች ነበሩ። በኋላ ላይም ያው መንቴን ለማድረግም ተጨማሪ ነገር ሲስተካከል እንደዚህ የሚያግዙ ልጆች አሉ፣ በትርጉሙ በተለይ እና አሁን በአራት ቋንቋዎች አለ እና ደግሞ በእንግሊዝኛ።
ይሄ ገጽ በቀላል አቀራረብ የፊት ገጹ ላይ ቋንቋዎቹን ከመምረጥ ጀምሮ ለሁሉም ሰው እንዲያገለግል ሆኖ የተዘጋጀ ሲሆን የኢትዮጵያን የኮቪድ-19 የቫይረሱ ስርጭት ውጤቶችና በሀገር ውስጥ ካሉ የጤና ጣቢያዎች፣ ሆስፒታሎች፣ በየክልሎች ያሉ ማህበራዊ ርቀት አተገባበሮችና የሚወሰዱ እርምጃዎች ያሏቸው ተጽዕኖች እንዲሁም ሌሎች የአፍሪካ ሀገራት እየወሰዱ ያሉትን ያለውን የኮቪድ-19 ስርጭት እንዲያካትት ተደርጎ በመሰራቱ ለምርምሮች፣ ትንታኔዎች እንዲሁም በፖሊሲ ቀረጻዎች ላይ ለሚሳተፉ ሰዎችም ሊጠቅም እንደሚችል ማህሌት ታስረዳለች።
ለምሳሌ በጥልቀት በደንብ አናሊሲሶችን ማየት ለሚፈልግ ሰው ደግሞ እዛው ዌብሳይት ላይ ማለት ምንድን ነው ስቶሪ ማፕስ በጥልቀት ትንታኔ ለመስጠት የሚያስችል የራሱ ሌላ ሴክሽን አለ። ያ እንግዲህ ምን አክል ቴስት ተደርጓል፣ ምሳሌ በቀን ውስጥ ምን አክሉ ሰው እየዳነ ነው፣ ምን አክል ኬዝ እየተያዘ ነው የሚለውን ነገር ፕሮፖርሽናል በሆነ መልኩ የሚያሳይ ቻርት አለው። ከዛ ውጭ ደግሞ ከርቡን ሞኒተር የሚያደርግ ደግሞ ሌላ ሁለት ሶስት አይነት ቻርቶች አሉ። እዛ ደግሞ ሌላኛው ከአፍሪካ ሌሎች ሀገሮች ጋር እንዴት ነው ኢትዮጵያ ምን ደረጃ ላይ ናት የሚለውን ለማየት ደግሞ የራሱ ሌላ ሴክሽን አለ። እዛ ላይ ምንድን ነው ጠቅላላ ኮንቲኔንት ውስጥ ምን አክል ቴስት ተደርጓል የሚለውን የሚያሳያል። ከዛ በኋላ እያንዳንዱ ሀገር ደግሞ የየራሱ ፖፕሌሽን ሳይዝ የተለያየ ስለሆነ ፐር ሚሊየን ደግሞ ለእያንዳንዱ ሀገር ያንን አውጥቶ ያሳያል። አሁን ይሄ ዴታ ከዛ በተጨማሪ ደግሞ ሌላኛው የፖሊሲ አክሽን ሚሴክሽን አለው። ፖሊሲ አክሽን ምንድን ነው? ኢትዮጵያ ውስጥ በፌዴራል ሌቭል አሁን ለምሳሌ የአስቸኳይ ጊዜ አዋጁ አለ አይደል? ከዛ ደግሞ በተጨማሪ የተለያዩ በክልል ደረጃ ደግሞ የወጡ ፖሊሲ ሜዠርስ አሉ። እሱን ትራክ የሚያደርግ ነው። ለምሳሌ በፌዴራል ሌቭል መቼ ነው የፐብሊክ ትራንስፖርቴሽን ካላቸው ካፓሲቲ ቀንሰው እንዲጭኑ መቼ ነው ያ ህግ የወጣው? ያ ማርች 16 አካባቢ ነው። እሱንም ትራክ ያደርጋል ማለት ነው። በክልል ደረጃም አሁን ለምሳሌ አፋር ክልል ላይ በዚህ አሁን ሰሞኑ ኬዞቹ እየጨመሩ ነው እና ተመልሰን ሄደን አሁን ለምሳሌ ምን አይነት ሶሻል ዲስታንስ ሜዠር አላቸው ብለን ብናይ ከሌላው ክልል ትንሽ አነስ ያለ ነው። ባስን ሬስቶራንትስ አልተዘጉም። የትራንስፖርቴሽን ላይ የወጣው ዛሬ እና ትናንትና ነው መሰለኝ ትንሽ ኢምፖዝ የተደረገው ትራንስፖርት ላይ ትንሽ ለየት ይላል። አሁን ለምሳሌ እንደ ክልል ብናወዳደራቸው የትግራይ ክልል ብዙ እነዚህ ግሎባሊ ጥሩ ናቸው የሚባሉ ሶሻል ዲስታንሲንግ ሜዠርስ ኢምፕሊመንት ያደረገው የትግራይ ክልል እና እነዚህ እንዲህ አይነት ለእንደዚህ አይነት ኮምፓሪዝን የሚረዳ አይነት መረጃ ነው ያለው። ያው በቀላሉ አክሰሰብል ነው።
ማህሌት ሰለሞን የኢትዮጵያ የጤና መረጃ ወይም ኢትዮጵያን ሄልዝ ዳታን ወደፊት ከኮቪድ-19 በኋላም በአጠቃላይ የጤና ጉዳዮች ዙሪያ መረጃ መስጠቱን እንደሚቀጥል ገልጻ ሰዎች ድረገጹን ተመልክተው አስተያየት እንዲያደርሷት እንዲሁም ማገዝና የዚህ ድረገጽ አካል መሆን ለሚፈልጉም እንዲጽፉላት ጥሪ አቀርባለች። አሜሪካ ድምጽ ሬዲዮ፣ ኤደን ገረመው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። የተወካዮች ምክር ቤት ምርጫን በተመለከተ የተቀመጡ ሶስት አንቀጾች ላይ የህገ መንግስት ትርጓሜ እንዲሰጥ የቀረበውን የውሳኔ ሀሳብ በዛሬው ዕለት አጽድቀዋል። ለመሆኑ ህገ መንግስታዊ ትርጓሜ ምን ማለት ነው? ከተዛማጅ ጉዳዮች ጋር እንዲያብራሩልን የህገ መንግስታዊ ህግ አጥኚ ወደሆኑት አቶ እንዳልካቸው ገረመው ስልክ መጥተናል።
በህገ መንግስት ውስጥ የሚቀመጡ የስልጣን ክፍፍል ሊሆን ይችላል፣ የዜጎች መብትና ነጻነቶች ሊሆን ይችላሉ፣ የህገ መንግስታዊ ውሳኔ አሰጣጦች ሂደቶች፣ የህግ አወጣጥ ሊሆን ይችላል፣ ህገ መንግስታዊ ማሻሻያ የሚደረግበት መንገድ ሊሆን ይችላል። ሁሉም አይነት ጉዳዮችን ህገ መንግስቱ በመሪ ደረጃ የሚያስቀምጣቸው ይጠብቁ ብሎ የሚያስቀምጣቸውን ነገሮች በህገ መንግስቱ መሰረት ነው ወይ የተከናወኑ የሚለውን አብራርቶ ውሳኔ የሚሰጥ ነገር ህገ መንግስታዊ ትርጓሜ ብለን እንጠራዋለን። የህገ መንግስት ትርጉም ይህንን የመጨረሻውን ቃል ማን ነው የሚሰጠው ያለን እንደሆነ ያለን አሰራሮች ብዙ አይነት አሰራሮች አሉ። አሁን አሜሪካ የምትከተልበት አሰራር እና ጀርመን ተጀምሮ ጀርመን ኦስትሪያ ተጀምሮ አሁን ብዙ ሀገሮች የሚከተሉበት ሴንትራላይዝድ ኮንስቲቱሽናል ኮርት የሚባል አለ። የአሜሪካው ደግሞ በሱፕሪም ኮርት የሚሰጥ ነው። ወደ እኛ ሀገር ስንመጣ እኛ ሀገር የተከተለው አፕሮች ከሁለቱ ውጭ የሆነ የፌዴሬሽን ምክር ቤት የሚባልን አካል ነው። ልክ ከዚህ ሀገር ሴኔት የምንለው ወይም ሁለተኛው ምክር ቤት ብለን የምንጠራው የህገ መንግስታዊ ትርጉም የመስጠት የመጨረሻ ኃላፊነትን እንዲይዝ የተደረገው በእኛ ሀገር ህገ መንግስት
ህገመንግስታዊ ትርጓሜን እንዲሰጥ ስልጣን የተሰጠው የፌዴሬሽን ምክር ቤት መሆኑን ቀድመው ጠቅሰዋል። ትርጓሜዎችን የሚሰጥበት መርሆች ይታወቃሉ ወይ?
ጥሩ፣ በጣም ጥሩ ጥያቄ ነው። የህገ መንግስት ጥያቄ የሚያስፈልጋቸው ጉዳዮች ሲነሱ በሁለት አይነት መንገድ ነው የሚያስቀምጠው የእኛ ሀገር ህገ መንግስት። አንደኛው አንቀጽ 83ና 84 ላይ እንደተቀመጠው በህገ መንግስት አጣሪ ጉባኤ በኩል የሚያልፉ አሉ። ሙያዊ የሆኑ ትንታኔዎችን አክሎበት ምክረ ሀሳብ ያስተላልፍለታል ማለት ነው። አንድም በቀጥታ ወደ እሱ ጥያቄዎች ቀርበውለት የሚያይ ሲሆን፣ ሁለተኛም ለፌዴሬሽን ምክር ቤት በቀጥታ የተላኩ ሌሎች ጉዳዮች ደግሞ ሲኖሩ ፌዴሬሽን ምክር ቤት ለሱ ልኮለት እስቲ አጣርተ መልስልኝ የሚለውን አይቶ ያቀርብለታል ማለት ነው። ይህ እንግዲህ ቀነ ገደቦች አሉት የሚሰራበት በተግባር እነዚህ ይጠበቃሉ አይጠበቁም የሚለው እንደተጠበቀው ነው። ህገ መንግስቱ ውስጥ ዝርዝር የአሰራር ስነስርዓቱን በተመለከተ ግልጽ የሆኑ ነገሮች ባለመቀመጣቸው በተለይም ቅድም እንዳልካቸው ፌዴሬሽን ምክር ቤትም ሆነ የህገ መንግስት አጣሪው ጉባኤ በተግባር ኬዞችን በሚያይበት ጊዜ ምን ነገሮች ማየት አለበት የሚለውን ዝም ብሎ ነው የሚያልፈው። ዝም የሚልበት ግን ምክንያት ምንድን ነው? በህገ መንግስቱ አንቀጽ 62 ላይ ለፌዴሬሽን ምክር ቤት ዝርዝር ነገሮችን ስልጣንና ተግባሩን ሲያስቀምጥ ምን ይላል? አንደኛ የራሱን የአሰራር ስነስርዓት ደንብ የውስጥ የአሰራር ስነስርዓት ደንቡን የማውጣት ሙሉ ስልጣን ይሰጠዋል። ሁለተኛ ይህንን የኮንስቲቱሽናል ካውንስል ኦፍ ኢንኳይሪ የማደራጀት ሙሉ ስልጣን ተሰጥቶታል። ስለዚህ ይሄ የፌዴሬሽን ምክር ቤት ሌሎቹም ስራዎች የብቻ ስላልሆነ ስራው ማለት ነው ለሚሰራበት አግባብ የተሰጠውን ስልጣን የሚተገብርበትን የአሰራር ስነስርዓት ሲያወጣ አንዱ ይህንን በተመለከተ ህገ መንግስታዊ ትርጓሜ በምን መንገድ መተርጎም አለበት፣ ምን አይነት አካሄድ መውሰድ አለብን ምናምን የሚሉትን ከሌሎች ሀገሮችም ልምድ በመነሳት ሊተክል እንደሚችል የሚያመላክት ነው። ይሁን እንጂ በተግባር 1993 ላይ አዋጅ ቁጥር 251 ሲወጣ የፌዴሬሽን ምክር ቤትን ስልጣንና ተግባር በድጋሚ ምንድን ለማጠናከር እና ለመዘርዘር ተብሎ የወጣ ሰፊ አዋጅ አለ። በዛ ወቅት ተመሳሳይ የሆነ አዋጅ ቁጥር 250 የህገ መንግስት አጣሪ ጉባኤንም እንዲሁ ለመደንገግ ዝርዝር ጉዳዮችን ይዞ የወጣ አለ። ምንም እንኳን እሱ ተሻሽሎ ወጥቷል የህገ መንግስት አጣሪ ጉባኤ በይዘት እነዚህ ጉዳዮች ውስጥ ገብተን ስናያቸው ኢትዮጵያ ውስጥ የህገ መንግስት ትርጉም ሊከተል የህገ መንግስት ትርጉም የሚስተናገድበትን አግባብ በተመለከተ ገዢ ህግ የምንላቸው እነዚህ ሁለት ህጎች ናቸው ማለት ነው፣ አዋጆች ናቸው።
በፌዴሬሽን ምክር ቤት ትርጓሜ አለስማማም የሚል ወገን ቢኖር ቅሬታውን የሚያቀርብበት እውቅ ሂደት አለ ወይ? ፌዴሬሽን ምክር ቤት የሚሰጠው ትርጓሜስ ገዢነት ኃይሉ ምን ያክል ነው?
በህገ መንግስቱም ውስጥ ከህገ መንግስቱም ውጭ እንደ ወዳበረ ልምድ ካላቸው የፌዴራል ሀገሮችም ተነስተን አንድ ህገ መንግስት ቅድም መግቢያ ላይ እንደጠቀስነው ህገ መንግስት ውሳኔ የሚሰጥ አካል የትርጉም ውሳኔ የሚሰጥ አካል ባይንዲንግ ነው፣ ሁሉንም የሚገዛ ነው፣ ገዢ ነው። ማንም አካል በዚህ አልስማማም ብሎ ሊያፈነግጥ የማይችልበት ነው። ህገ መንግስት አይነት የምንለው ነገር እየዳበረ የሚሄደው ህገ መንግስታዊ ፍርድ ቤቶች ወይንም መደበኛ ፍርድ ቤቶች ህገ መንግስት መተርጎም ስልጣን የተሰጣቸው የሚሰጡትን ውሳኔ አክብረ እየተገበርክ ስትሄድ ነው። ዲሞክራሲ ባህልም የሚያድገው ህገ መንግስታዊነትም እንዲሁ እየጨመረ የሚሄደው ዜጎች በህገ መንግስት ላይ ያላቸው መተማመን፣ የራስ አድርጎ ማሰብ ሎያሊቲ እንደ ሰልፍ ቢሎንጊንግነስ እየጨመረ የሚሄደው ሌሎች አካሎች ምንም በውጤቱ ባይስማሙም እንኳን ህገ መንግስታዊ ፍርድ ቤቶች ህገ መንግስት ተርጉሞ የሚሰጡት ውሳኔዎች አክብረው ሲተገብሩት ነው። ይሄ ደግሞ አሁን ካየናቸው ልምዶች እንዳልኩ ለምሳሌ የአሜሪካን ህገ መንግስት እኮ ፍርድ ቤት የመጨረሻውን ውሳኔ ኮንግረስን ህግ ውድቅ አድርጎ የመወሰን ወይንም የፕሬዚዳንቱ ውሳኔ ውድቅ አድርጎ የመወሰን መብት አለው። ይሄ ቬቶ ፓወሩን የማስከልከልም ሆነ መብት አለው ብሎ አላስቀመጠም ህገ መንግስታቸው። ፍርድ ቤት ነው ራሱ ቀምቶ ወሰደ። ይህን ስልጣን ቀምቶ ሲወስደ ማን አለ ከኔ ውጭ ሌላ ህገ መንግስቱን ጋርዲያን ሊሆን የሚችል ሊተረጉም የሚችል? ይህ በተለምዶ የማርቪ ቨርሰስ ማዲሰን ኬዝ ብለን የምንጠራው 1804 ላይ የተወሰነ ልማዳቸው ነው እስከዛሬ የሚያኖራቸው። ብዙ ጊዜ ህገ መንግስታዊ ዝምታ ሲኖር እንደው ፍርድ ቤቶች የሚጫወቱት ሚና ፍርድ ቤት የሚከተሉ ሀገሮች ላይ ማለት ነው ከፍተኛ ነው። ያ ምንድን ነው የሚያሳየው? ከዚህ አካል የሚወጡ ማንኛውም አይነት ውሳኔዎች ሌሎች የፖለቲካል ኦርጋንስ የምንላቸው ይህንን የማክበር ትልቅ ግዴታም አለባቸው። በዚህ መልኩ ነው የልማት ግንባታ እያደገና እያበበ ሊሄድ የሚችለው። ስለዚህ በእኛም ሀገር አሁን ቅድም በጠቀስኩት አዋጅ ላይ በግልጽ ተቀምጧል። ከዚህም ባለፈ ህገ መንግስታዊ ድንጋጌዎችን ብንፈትሻቸው አንቀጽ 9 እኮ ህገ መንግስቱ የበላይ ህግ ነው ብሎ ሲያስቀምጥ ማንኛውም አይነት ውሳኔ፣ ማንኛውም አይነት አሰራር፣ ልማድ፣ ህግ ህገ መንግስቱን የሚጋጭ ከሆነ ተፈጻሚነት አይኖረውም ቢለው ለቃል ያህል አይደለም። የመጨረሻ ይህንን ሊጠብቅና ሊያስጠብቅ የሚችለው አካል ብሎ የለየው ደግሞ ህገ መንግስታዊ ትርጉም ሰጪው አካል ነው። ስለዚህ ተዘዋዋሪ እየነገረን ያለው ምንድነው? አንቀጽ 9 በፌዴሬሽን ምክር ቤት የአካል የሚሰጠው ውሳኔ የማክበር ግዴታ ይጥላል ማለት ነው።
እንደልካችሁ ለቀደመው ትንታኔ በእጅጉ አመሰግናለሁ። አሁን የደረሰን ሰበር የስፖርት ዜና አለ። ግርማቸው ከበደ።
በኮሮና ቫይረስ ወረርሽኝ ምክንያት መጋቢት 7 ቀን 2012 ዓ.ም ስፖርታዊ እንቅስቃሴዎች ላልተወሰነ ጊዜ እንዲቆሙ የኢትዮጵያ መንግስት ከወሰነ ጊዜ ጀምሮ ተቋርጠው የቆዩት የ2012 ዓ.ም የኢትዮጵያ እግር ኳስ ሁሉም ሊጎች ሙሉ ለሙሉ ተሰርዘዋል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ባወጣው የጽሑፍ መግለጫ እንዳስታወቀው በኮሮና ቫይረስ ወረርሽኝ ምክንያት የተቋረጡ የሊግ ውድድሮች ቀጣይ ዕጣ ፈንታ ላይ የስራ አስፈጻሚ ኮሚቴው ከዚህ ቀደም ከመንግስት ዛሬ ሚያዝያ 27 ቀን 2012 ዓ.ም ደግሞ ፕሪምየር ሊጉን ከሚያስተዳድረው አብይ ኮሚቴ ጋር ውይይት አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ኢትዮጵያ በአስቸኳይ ጊዜ አዋጅ ላይ የምትገኝ በመሆኗና ወረርሽኝን እንደ ሀገር መቆጣጠር እንደሚቻል ማወቅ አስቸጋሪ በመሆኑ በቀጣይ ጊዜያት ውድድሮችን ማካሄድ እንደማይቻል በመገንዘብ ውሳኔ እንዳስተላለፈ ገልጿል። በዚህም መሰረት የ2012 ዓ.ም ሁሉም የሊግ ውድድሮች ሙሉ ለሙሉ ተሰርዘዋል። ውድድሮቹ በመሰረዛቸውም በየትኛውም ሊግ ሻምፒዮን እንዲሁም ወራጅ የሌለ በመሆኑ በቀጣይ ዓመት በአፍሪካ ቻምፒየንስ ሊግና ኮንፌዴሬሽንስ ዋንጫ ኢትዮጵያን የሚወክል ክለብ የለም ብሏል ፌዴሬሽኑ። ከዚህ በተጨማሪ የተጫዋቾችና ክለቦች የውል ቆይታ ላይም ውሳኔ ተላልፏል። ሰኔ 30 ቀን 2012 ዓ.ም የውል ዘመናቸው የሚጠናቀቅ ተጫዋቾች የውል ጊዜያቸው እስከሚጠናቀቅ ድረስ ክለቦች ውላቸውን እንዲያከብሩ መወሰኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
በአሜሪካና በመላው ዓለም ላይ ከኮቪድ-19 ጋር የሚደረገው ግብግብ እንደቀጠለ ሆኖ ከቤት ያለመውጣት ክልከላው መቼ ሊያበቃ እንደሚችል ግን ሰፊ መወያያ ሆኗል። በሽታውና የሚሰራጭባቸው መንገዶች አጣብቂኝ ውስጥ የሚከቱ ናቸው። ምንም የበሽታው ምልክት የማይታይባቸው ሰዎች ወደ ሌሎች ሰዎች ማስተላለፍ መቻላቸው ለከፋ ሞት ሊያበቃ ይችላል። ነገር ግን ዘመናዊ ተንቀሳቃሽ ስልኮች ወይም ስማርትፎንስ ለበሽታው ተጋልጠው ከሆነ መጠቆም ቢችሉስ? በዚህ ጉዳይ ላይ ሚሸል ኩዊን ያዘጋጀችውን ዘገባ ስመኝሽ ቆየ እንደሚከተለው አጠናቅረዋለች።
በዓለም ዙሪያ ያለው ማህበረሰብ ከቤት ውስጥ ያለመውጣት ክልከላዎችን በማወጅ የኮሮና ቫይረስ ስርጭት ፍጥነቱን እንዲቀንስ ማድረግ ችሏል። ነገር ግን እነዚህ ክልከላዎች ሲነሱ ቫይረሱ ስርጭቱን ይቀጥላል የሚል ፍራቻ አለ። ራኑ ዲለን ዶክተር ናቸው። በምዕራብ አፍሪካ በምትገኘው ጊኒ የኢቦላ ወረርሽኝ በተከሰተበት ወቅት በበሽታው ከተያዙ ሰዎች ጋር ግንኙነት የነበራቸውን ፈልጎ በማግኘት አገልግለዋል።
አንድ ሰው በኢቦላ ቫይረስ እንደተያዘ ምልክት ሲያሳይ ወዲያውኑ ያ ሰው የት እንደነበር፣ ከማን ጋር እንደተገናኘ አሰሳ እናደርጋለን። በዛ ላይ ተመስርተን ግንኙነት የነበራቸውን ሰዎች ስም ዝርዝር አውጥተን ለ21 ቀናት ክትትል እናደርጋለን።
ከኮቪድ-19 ጋር ግንኙነት የነበራቸውን ሰዎች አስሶ ማግኘት ግን አስቸጋሪ ነው። አንዳንድ ሰዎች ጭራሽ ምልክቱ አይታይባቸውም። አንዳንዶች ደግሞ በበሽታው ተይዘው ለአንድ ወይም ለሁለት ቀን ካስተላለፉ በኋላ ነው ምልክት ማሳየት የሚጀምሩት። ከዚህ አንጻር ለበሽታው ተጋላጭ የሆኑ ሰዎችን በዲጂታል ቴክኖሎጂ መከታተል ቢቻልስ የሚለውን ጥያቄ ለመመለስ እንደ አፕልና ጉግል የመሳሰሉ ካምፓኒዎች ዘመናዊ የስልክ ቀፎዎች ወይም ስማርትፎኖችን ከቫይረሱ ጋር ንክኪ ያላቸውን ሰዎች መጠቆም እንዲችሉ ለማድረግ እየሞከሩ ነው።
Something like digital contact tracing, I think, could make a huge...
ቫይረሱ ካለባቸው ሰዎች ጋር ግንኙነት የነበራቸውን አስሶ ለማግኘት ዲጂታል ቴክኖሎጂን መጠቀም ሂደቱን ፈጣንና ቀልጣፋ ለማድረግ ያግዛል ብዬ አስባለሁ።
አንዳንድ ሀገራት ህመም የሚታይባቸውን ሰዎች የሚጠቁም የስልክ መተግበሪያ ወይም አፕ መጠቀም ጀምረዋል። የሙከራ ጥናቱ በስልክ ውስጥ የሚገኘውን የብሉቱዝ ቴክኖሎጂ ተጠቅሞ ምልክቶችን ያዳምጣል፣ ያስተላልፋል። በቀን አንድ ጊዜ ስልኩ ለቫይረሱ ተጋላጭነት መኖር አለመኖሩን አጣርቶ የመረጃ ግብአት ይሰጣል። ማርክ ዚስማን በማሳቹሴትስ የሚገኘው የቴክኖሎጂ ተቋም ላቦራቶሪ ውስጥ ይሰራሉ። ላቦራቶሪው ከዚህ ቀደም በሚሳኤል መከላከያና የሳተላይት ኮሙኒኬሽኖች ላይ ይሰራ ነበር። አሁን ደግሞ አዲሱ ቴክኖሎጂ በትክክል በቫይረሱ የተያዙ ሰዎችን ለማሰስ ይችል እንደሆን ሙከራ ያደረጉ ነው።
በሁለት ስልኮች ላይ ባሉ ብሉቱዝ የመረጃ ማሸጋገሪያ ብልሃቶች አማካኝነት ተላልፎ የሚወጡ ድምጾችን በመለካት በምን ያክል ርቀት ላይ እንዳሉ ማወቅ ይቻላል። ይሄ ብቻ ግን በቂ አይደለም።
የቴክኖሎጂ ተቋሙ በተለያዩ ቦታዎች ላይ ለምሳሌ በግርግዳ ውስጥ አልፎ በምን ያክል ብቃት መረጃ እንደሚያስተላልፍ ለማወቅ ሙከራቸውን ቀጥለዋል።
Was it free space between us or were there things, you know?
ሁለቱ ሰዎች አንድ ቦታ ላይ ያሉት ወይስ በመሐከላቸው የሚጋርዳቸው አለ? የሚጋርደው ነገር ግድግዳ ነው ወይስ መስታወት? ያሉበት አቅጣጫስ? የሚሉት ሁሉም በሙከራው ወቅት ምን አላቸው? በእነዚህ ሁኔታዎች ውስጥ ሁሉ በትክክል መረጃ ማስተላለፉን ለክቶ ለማወቅ ደግሞ ከባድ ነው።
አፕልና ጉግል የሰሩት አዲሱ ቴክኖሎጂ የሰዎችን ማንነትና ያሉበትን ቦታ አይጠይቅም። ይህ ደግሞ ግለሰቦችን ከኮምፒውተር ሰርጎ ገቦች ወይም ሃከሮች ለመጠበቅ ይረዳል። በርግጥ በኪሳችን ያለው ስልክ በቫይረሱ መያዛችንን ወይም አለመያዛችንን ሊነግረን አይችልም። ነገር ግን ህብረተሰቡ ወደ ቀድሞ ኑሮው ሲመለስ ከቫይረሱ ጋር ንክኪ የነበራቸውን ሰዎች ለማግኘት በሚደረገው አሰሳ ቴክኖሎጂው ትልቅ ሚና ይኖረዋል።
العالم انا زمسل يلنا بعالم من البطيق صمبر ببحري نعي زمسل يلنا مدري عالنا علل علل امو علل علل
የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶው አብረናችሁ አምሽተናል። የነገ ሰው ይበለን።
Tonen radio ne vioi sa ganta fanoromoti.